ርዕሰ ሊቃነ ጳጳሳት ፍራንቼስኮ በትላንትና ዕለት ማለትም በጥር 26 2009 ዓ ም የተከበረውንና በሙሴ ሕግ መሠረት የመንጻት ሥርዓት የሚፈጸምለት በደረሰ ጊዜ እናቱ ማርያምና ዮሴፍ ሕፃኑን ኢየሱስን ለእግዚአብሔር ለማቅረብ ወደ ኢየሩሳሌም ይዘውት የሄዱበት ቀን የሚዘከርበትን በዓል ምክንያት በማድረግና በዕለቱም በተመሳሳይ መልኩ የተከበረውን 21ኛውን ዓለም አቀፍ የመናንያን ቀንን አስመልክተው ቅዱስነታቸው በቅዱስ ጴጥሮስ ባዚሊካ መሥዋዕተ ቅዳሴ ማሳረጋቸው ተገለጸ። በዕለቱም ዓለም አቀፍ የመናንያን ቀን የተከበረ መሆኑ የተገለጸ ሲሆን ይህም በዓል በዓለም ዙሪያ በሚገኙ የካቶሊክ አብያተ ክርስቲያናት ሁሉ ሕይወታቸውን ለእግዚአብሔር አገልግሎት ለየት ባለ ሁኔታ በንጽሕና በድህነትና በታዛዥነት ለመኖር ቃል በመግባት ሕይወታቸውን መሥዋዕት ላደረጉ ሰዎች ሁሉ በሕይወታቸው ጽናት ይኖራቸው ዘንድ እግዚአብሔር ይረዳቸው ዘንድ ጸሎት መደረጉም ታውቋል። ይህ ዓለም አቀፍ የመናንያን ቀን እንደ ጎርጎሮሳውያኑ የቀን አቆጣጠር በ1997 በጊዜው ርዕሰ ሊቃነ ጳጳሳት በነበሩ በዮሐንስ ጳውሎስ ሁለተኛ አነሳሽነት መከበር እንደ ጀመረ የታወቀ ሲሆን በትላንትናው ዕለት የተከበረው 21ኛው የመናንያን ቀን እንደ ነበረም ለመረዳት ተችሏል። የዚህ ዓለም አቀፍ የመናንያን ቀን ሥርዓተ አምልኮ የሚከበረው በሙሴ ሕግ መሠረት የመንጻት ሥርዓት በደረሰ ጊዜ ሕፃኑ ኢየሱስን እናቱ ማርያምና ዮሴፍ በብሉይ ኪዳን ሕግ መሠረት ለእግዚአብሔር ለማቅረብ ወደ ኢየሩሳሌም ይዘውት የሄዱበት ዕለት ጋር መሳ ለመሳ የሚከበር በዓል መሆኑ የተገለጸ ሲሆን በተመሳሳይም የሻማ መባረክ ሥነ ሥርዓት ከተፈጸመ በኋላ በውደት ወደ ቤተ ክርስቲያን በመግባት መሥዋዕተ ቅዳሴ የሚደረግበት በዓል ጭምር መሆኑም ይታወቃል። በሥርዓት አምልኮ መግቢያ ላይ የሚደረገው የሻማ መባረክ ሥነ ሥርዓት የሚያመለክተው ኢየሱስ የዓለም ብርሃን መሆኑን በማሳያነት ለማቅረብ እንደሆነ የተገለጸ ሲሆን በተጨማሪም ወንድና ሴት መናንያን ይህንን የክርስቶስ ብርሃንን በዓለም ውስጥ ለማሰራጨት መጠራታቸውን ለመዘከር እንደሆነም ተገልጿል። ቅዱስነታቸው በዕለቱ በእሳቸው መሪነት ተካሂዶ በነበረው መሥዋዕተ ቅዳሴ ላይ ያሰሙት ስብከት ሕይወቱን ለእግዚአብሔር የሰጠ ጻድቅ ሰው የነበረው እንዲሁም የእስራኤልን የመዳን ተስፋ ይጠባበቅ የነበረ መንፈስ ቅዱስም በእርሱ ላይ ያደረ ስምዖን የሚባለው ሰውና ከአሰር ነገድ የሆነችው የፋኑኤል ልጅ ሐና የምትባል አንዲት ነቢት፣ እነዚህ ሁለት ጻድቅ ሰዎች ሕፃኑን ኢየሱስን ባዩት ጊዜ ባቀረቡት የተስፋ መዝሙር ጭብጥ ዙሪያ ያጠነጠነ እንደነበረም ታውቋል። ክቡራትና ክቡራን አድማጮቻችን፣ ቅዱስ አባታችን ፍራንቼስኮ በዕለቱ ያሰሙትን ስብከት እንደሚከተለው ተርጉመነዋል። እንድትከታተሉን ከወዲሁ እንጋብዛለን። የተወደዳችሁ ወንድሞቼና እህቶቼ፣
ቋንዶ ጄኒቶሪ ዲ ጄሱ ፖርታራኖ ኢል ባምቢኖ ፔር አደምፒየሬ ለ ፕሬስክሪፕሲዮኒ ደላ ሌጅ ሲሜዮኔ ሞሶ ዳሎ ስፒሪቶ prende in braccio il bambino e comincia un canto di benedizione e di lode.
የኢየሱስ ወላጆች በሕግ የተጻፈው ሁሉ ይፈጸም ዘንድ ወደ ቤተ መቅደስ በወሰዱትም ወቅት ስምዖን የሚባል ሰው በመንፈስ ቅዱስ ተሞልቶ ልክ በሉቃስ ወንጌል በምዕራፍ 2 ከቁጥር 22 እስከ 40 ላይ እንደተጻፈው ሕፃኑን ኢየሱስን አቅፎ ማዳንህን በዐይኖች አይቻለው፣ እርሱም በሕዝቦቹ ሁሉ ፊት ያዘጋጀኸው እርሱ ለአረማውያን እውነትን የሚገልጥ ብርሃን ይሆናል፣ ለሕዝብህም ለእስራኤል ክብር ነው በማለት እግዚአብሔርን አመስግኗል። ስምዖን ኢየሱስን በዐይኖቹ ብቻ ሳይሆን ያየው ለብዙ ጊዜ በተስፋ ሲጠባበቅ የነበረውን ሕፃኑን ኢየሱስን በእጆቹ አቅፎ ይዞም ነበር። ይህም በታላቅ ደስታ እንዲሞላ አድርጎትም ነበር። እግዚአብሔር በሕዝቦቹ መካከል ለማደር በመምጣቱ የተነሣ ልቡ በደስታ ተሞልቶ ነበር። የእርሱም በሥጋ በሕዝቦቹ መካከል መገኘቱም ተሰምቶት ነበር። የዛሬው ሥርዓት አምልኮ እንደሚያስረዳን ኢየሱስ ከተወለደ ከአርባ ቀን በኋላ በሙሴ ሕግ የተጻፈውን ለመፈጸም ብቻ ሳይሆን ወደ ቤተ መቅደስ የተወሰደው በእርግጠኛነት ተወዳጅ የሆኑ ሕዝቦቹን ለመገናኘት ፈልጎ ነው። ይህም ግንኙነት እግዚአብሔር ከሕዝቦቹ ጋር በመገናኘቱ የተነሣ የመጣውን ደስታና ተስፋን የሚያድስ ነው። ስምዖን ያቀረበው የውዳሴ መዝሙር አማኞች ሁሉ በሕይወታቸው ማብቂያ ጊዜያት ሁሉ በእውነት በእግዚአብሔር ተስፋ ማድረግ መቼም ቢሆን የማያሳፍር መሆኑን እንዲረዱት ያደርጋል። እግዚአብሔር መቼም ቢሆን አያታልለንም። ስምዖንና ሐና በስተርጅናቸው ውጤታማ ሆኑ። ውጤታማ መሆናቸውንም በመዝሙር በደስታ ዘምረው አረጋግጠዋል። ጌታ የገባውን ቃል የሚጠብቅ በመሆኑ ሕይወታችንን በተስፋ መኖር ጠቃሚ ነው። ኢየሱስ ራሱ ከጊዜ በኋላ በናዝሬት በምኵራብ ውስጥ ይህንን ተስፋ ያብራራል። የታመሙትን፣ እስረኞችን፣ ብቻቸውን የቀሩትን አረጋውያንን፣ ለኀጢአተኞችና ድሃ ለሆኑ ሰዎች ሁሉ ይህንን ተመሳሳይ የተስፋ መዝሙር እንዲዘምሩ ይጋብዛል። ኢየሱስ ከእኛ ጋር ነው። ኢየሱስ ከእነርሱም ጋርም ነው። እኛ ይህንን የተስፋ መዝሙር ከአረጋውያን ወርሰናል። የዚህም ሂደት አካል እንድንሆንም አድርገውናል። በፊቶቻቸው ላይ በሕይወታቸው ውስጥም ዕለታዊ በሆነ መሥዋዕትነት ሳይቀር ይህ ምስጋና ከእነርሱ ጋር እንዴት እንደነበረ ማየት ይቻላል። እኛ የቀድሞ አባቶቻችን ወንድሞቻችንንና እህቶቻችንን ያላሳፈረ ሕልም ወራሾች ነን። እኛም ከእኛ በፊት ያለፉ ሰዎች ቃል ወራሾች ነን። እኛም እንደ እነርሱ እግዚአብሔር አያታልለንም፣ በእርሱ ተስፋ ማድረግ አያሳፍርም ብለን ልንዘምር ይገባል። አምላክ ሰዎችን ለመገናኘት ይመጣል። እኛም ከኢዩኤል ትንቢት በመነሳትና ይህንን ትንቢት የራሳችን በማድረግ ሥጋ በለበሰ ሰው ሁሉ ላይ መንፈሴን አፈሳለሁ፣ ወንዶችና ሴቶች ሽማግሌዎቻችሁም ሕልም ያልማሉ፣ ትንቢት ይናገራሉ፣ ጎበዞቻቸውም ራእይ ያያሉ ብለን ልንዘምር ይገባል። ትንቢተ ኢዩኤል ምዕራፍ 2 ቁጥር 28።
Torniamo al brano evangelico e contempliamo nuovamente la scena. Ciò che ha suscitato il canto di lode in Simeone e Anna non è stato di certo il guardare se stessi.
እስቲ ወደ ዛሬ የወንጌል ክፍል በመመለስ አንድ ጊዜ ይህንን ሁኔታ በማሰላሰል እንመልከት። በእርግጥም የስምዖንና የሐና መዝሙር በራስ ወዳድነት ወይም የግል ሁኔታዎቻቸው ትንተናና የግምገማ ፍሬም አልነበረም። እነርሱም በግል ሕይወቶቻቸው ውስጥ መጥፎ ነገሮች ሊከሰቱ ይችላሉ የሚል ስጋት አድሮባቸው ሳይሆን፣ ነገር ግን በአንጻሩ በውስጣቸው የነበረ ስሜት ወደ ውጭ ገንፍሎ በመውጣቱ የተነሳ የዘመሩት መዝሙር ነው። እነርሱ የዘመሩት መዝሙር ከተስፋ የተወለደ መዝሙር ነው። ይህም ተስፋ እስከ እርጅናቸው ወቅት ድረስ አብሮአቸው የዘለቀ ተስፋ ነው። የዚህ ተስፋቸው ሽልማት ኢየሱስን መገናኘት ነበር። ማርያም ስምዖን ሕፃኑን ኢየሱስን እንዲያቅፍ በፈቀደችበት ወቅት አዛውንቱ ስምዖን ሕልሙን መዘመር ጀመረ። እርሷ ኢየሱስን በሕዝቡ መካከል በምታኖርባቸው ጊዜያት ሁሉ ሕዝቡ ደስታን ይጎናጸፋል። በዚህም መንገድ ብቻ ነው እኛ ደስታንና ተስፋን መጎናጸፍ የምንችለው። ኢየሱስ በሚገባ ቦታ በሕዝቡ መካከል ሲኖር ብቻ ነው የእኛ የመኖር ጉጉት ሊዳብር የሚችለው።
ሜተር ጄሱ ኢሜሶ አል ሶ ፖፖሎ ሲግኒፊካ አቬሪ ኡን ኮሬ ኮንቴምፕላቲቮ capace di riconoscere come Dio cammina per le strade delle nostre città, dei nostri paesi, dei nostri quartieri.
ኢየሱስን በሕዝቡ መካከል ማኖር ማለት እግዚአብሔር እንዴት በከተሞቻችን መንገድ ላይና በጎረቤቶቻችን መካከል እንዴት እየተመላለሰ እንደሚገኝ በልባችን ማሰላሰል ማለት ነው። ኢየሱስን በሕዝቡ መካከል ማኖር ማለት የወንድሞቻችንንና የእህቶቻችንን መስቀል መሸከም ማለት ነው። ኢየሱስን በሕዝቡ መካከል ማኖር ማለት ፈውስን በመሻት እያለቀሰ ለሚገኘው ዓለማችን ቁስል መንካት ማለት ነው። ይህም የኢየሱስን ቁስል እንደ መንካት ይቆጠራል። ራሳችንን ከኢየሱስ ጋር በሕዝቡ መካከል እናኖር። ራሳችንን እንደ ሃይማኖት ጉዳዮች ተሟጋች አድርገን ሳይሆን፣ ነገር ግን በቀጣይነት ይቅርታን የሚያደርግልን በጥምቀት የተዋጀን ይህንንም ቅዱስ ቅባትና የእግዚአብሔር መጽናናትን ከሁሉም ጋር መካፈል ይኖርብናል። ይህንንም መንገድ የምንከተል ከሆንን በጣም ጥሩ ነው። በጣም ነጻና በተስፋ የተሞላንም እንሆናለን። ከራሳችን በመውጣት ሌሎችን መቀላቀል ለራሳችን ብቻ መልካም እንደማድረግ የሚቆጠር ሳይሆን ሕይወታችንን የሚቀይርና የተስፋ መዝሙር እንድንዘምር ይረዳናል። ሕዝቦቹን ለመገናኘት ከሚሄደው ከኢየሱስ ጋር እንቀናጅ። ወደፊት እንሄድ። ወደፊት ስንሄድ በማግረምረም ወይም ደግሞ የአባቶቻቸውን ህልም ሳይከተሉ ቀርተው በመጨነቅ ላይ እንዳሉ ሰዎች ሳይሆን ነገር ግን በግልጸትና በውዳሴ መዝሙር ሊሆን ይገባል። በፍርሃት ሳይሆን ነገር ግን በትዕግሥትና በመንፈስ ቅዱስ የህልማችን ባለቤት በሆነው በጌታችን በኢየሱስ ክርስቶስ በመተማመን ወደፊት ልንጓዝ ያስፈልጋል። አድማጮቻችን፣ ቀደም ሲል ስትከታተሉት የቆያችሁት ርዕሰ ሊቃነ ጳጳሳት ፍራንቼስኮ 21ኛው ዓለም አቀፍ የመናንያን ቀን በተከበረበት ወቅት ባሳረጉት ቅዳሴ ላይ ያሰሙትን ስብከት ነበር። ቅዱስነታቸው በስብከታቸው ማገባደጃ ላይ ወንድና ሴት መናንያን ከኢየሱስ ጋር ራሳቸውን በሕዝቡ መካከል ለማኖር ነው የተጠሩት ማለታቸውም ተዘግቧል።